የሕክምናን ሳይንስ ከመሰረቱ ይለውጣል ተብሎለታል።
አረገና ድሮ መለወጥ ይዟል። ካሁን ቀደም ፈጽሞ የማይታሰቡ ነገሮችን ኡን አድርጓል ይላሉ የመስኩ ጠበብት።
ግርብብ ያለውን በር ገፋና አድርግ ተታከለው መሰረት ሐኪሞ መኖራል መኖሩን ለማረጋገጥ የጠየቁት የበሽታ አይነት ምርመራው ተካሂዶ ውጤቱ ምንም ቢሆን
ራሱን የለወጠ ዘረመል መኖሩን ወይም ያለ መኖሩን ማረጋገጥ የሚያስገኘው ጠቀሜታ የትየለሌ ነው።
የምርመራው ውጤት ነፃ መሆኑን ካረጋገጠ አሁን ከመያውቁት ፈተና እንደመገላገል ያለ ፍይታ እንደሚያጎናጽፎት ሁሉ
በዘር ሐረግ የሚተላለፍ በሽታ መኖሩን ወይም ደግሞ ወደፊት የመኖር እድሉን በሚያረጋግጥበት ወቅት እንኳን
መልካም ካልሆነው ዜና ጋር ፈጥኖ ሊወሰዱ የሚችሉ አማራጮችን ጨምሮ በማወቅ የሚደረሱና አሁንም ቁልፍ የሆኑ ውሳኔዎችን ለማድረግ ያግዛል።
ለመሆኑ የጄኔቲክስ ማለትም የዘረመል ምርመራ ምንድነው? እንዴት ይካሄዳል? የመስኩ ጥናት አዋቂ እንግዳሉን።
የዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካለን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው። አንደኛው ማንነት፣ ሁለተኛው ምንነት። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት። ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል።
አንድ የበሽታ አይነት መኖሪያ ለመኖሩን ማረጋገጥ ብቻ ሳይሆን ከአመታት በኋላ ሊመጡ የሚችሉ በዘር የሚወረሱ የበሽታ አይነቶችንም ከወዲሁ ለማወቅ ጭምር የሚያስችል ነው።
አሁን በመግቢያችን ያስተዋወቅነው ቅንብር ነው ቀዳሚው። በተፈጥሮ በዘረመል መዛባት የሚመጡ በሽታዎች መኖር አለመኖርና የወደፊት ሁኔታ የሚረጋገጥበት የላብራቶሪ ምርመራ ነው።
የምርመራውን አይነት ምንነት ጨምረው እንዲያስረዱን የጋበዝናቸው የዘረመል ጥናት አዋቂው እንግዳችን ዶክተር ዘውዱ ተረፎርክ ይባላሉ።
በእንግሊዘኛው በአጭሩ ሲጠራ MRCET ይባላል ድርጅታቸው። ወደ ቃለ ምልልሳችን የመጀመሪያው ክፍል እንላፍ።
ዶክተር ዘውዱ ተረፎርክ በቅድሚያ ለጊዜው አመሰግናለሁ።
እሺ እኔም አመሰግናለሁ አሉና።
የተለያዩ ዘርፎች ውስጥ የሰራቸውን ስራዎች የሚገልጽ ለታሪኮን የሚያሳየው እንትመጥጥ ያለው የዘረመል ጥናት ሳይንስን ለሕክምና ሳይንስ የሰጠን ፋይዳና ላብራቶሪያችሁ በአሁኑ ወቅት እየሰራ ያለው እንግዲህ በየተራ እንመለከታለን። እስኪ ግን በቅድሚያ ሳይንሱን እንመልከት። እንደ አውሮፓውያን ዘመን አቆጣጠር በ2003 ዓመተ ምህረት የሰው ልጅ ዲኤንኤ የፕሮቲን ሞለኪውሎች አጠናቆ ለማጥናት ከተቻለበት ጊዜ ጀምሮ በጣም ፈጣን ሆነ ለውጥ ውስጥ ያለ የሳይንስ ዘርፍ ይመስላል። ብዙ ጥናቶች ተደርገዋል፣ ብዙ ምርታም ተገኝቷል። በሕክምናውም ሳይንስ ዘርፍ ለብዙ ጥቅሞች ይዋል። እስኪ ወደ ኋላ ይወሰዱንና በአብዛኛው የቴክኒክ ቃላት ናቸው አማርኛ ተዛማጅነታቸውን ለማምጣት እንሞክራለን። ያን ፕሮጀክት 300 ቢሊዮን ቁጥር ያላቸውን እነኚህን ኒውክሊዮታይድስ የሚባሉትን የፕሮቲን ሞለኪውሎች ለማጥናትና ለማጠናቀቅ የተወሰደው ሁኔታ ለምንስ ጥቅም ይውላል? ያ ማጥናቱ ምን ፋይዳ አለው የሚለውን ደረጃ።
እሺ፣ ባህሪ እንዴት ይወረሳል? ባህሪ ከአንድ ልጅ ለሌላ ትውልድ እንዴት ይወረሳል ከሚለው ነገር መጀመር ይቻላል። ምክንያቱም በጤና ላይ የሚመጡ ነገሮች ጠቅላላ ያው የባህሪ መገለጫዎች ናቸው። ጤንነት ባህሪ ነው፣ ጤናማ ለመሆንም የተወሰነ ባህሪ ነው። እና እነዛ እንዴት መጡ የሚለውን ለማየት ስንሞክር መጀመሪያ የተዋቀር ነው ከምን ነው ብለህ ገምት። የተዋቀር ነው ህዋስ ከሚባል ነገር ወይም ሴል ይባላል። እነዚህ ህዋሳት ውስጣቸው ስራቸውን የሚቆጣጠር አንድ አካል አላቸው። ይሄ አካል ዘረመል ይባላል። ይሄ ዘረመል ከቤተሰብ ወደ ቤተሰብ ከፍጡር ወደ ፍጡር እየተላለፈ የሚሄድ ነው። አሁን በዓለማችን ላይ በዚች ፕላኔታችን ላይ ያሉ ፍጡሮች ጠቅላላ በሙሉ ከተወሰኑ ቫይረሶች በስተቀር በአንድ የተወሰነ ሞለኪውል ወይም ንጥረ ነገር የተዋቀሩ ናቸው። ማለት ውስጣቸው አንድ ሞለኪውል ይዟል። ያ ሞለኪውል ዘረመል ወይም ዲኤንኤ ይባላል። እና ሄግ የኛው ሴንቸሪ ከመጀመሩ በፊት ህክምና ላይ ይሰሩ የነበሩ ሰዎች በሚመለከቱበት ሰዓት ላይ አንዳንድ እክሎች ትውልድ እየተሻገሩ ይታያል። እና እነዚህ እክሎች ትውልድ እየተሻገሩ የሚታዩት ነገሮች ምናልባት ከቤተሰብ ወደ ቤተሰብ በሚወረሱ የባህሪ ገላጭ አካሎች ምክንያት ሊሆን ይችላል ብለው ነው የሚያስቡት የነበረው። እውነትም እንዳያስቡት ይሄ የባህሪ ገላጭ አካል ምንድን ነው የሚለውን ነገር ምርምር ወሰዱ። ህዋስ ውስጥ ያሉትን የተለያዩ ንጥረ ነገሮች ፕሮቲን ሞለኪል አለ፣ ዲኤንኤ አለ፣ ካርቦሃይድሬቶች አሉ፣ የተለያዩ ሞለኪሎች አሉ። የትኛው ሞከር በዛ ምርመራ ዲኤንኤ የሚባለው ነገር እንደሆነ አረጋገጡ። የሳይንቲፊክ ምርምራቸው ያንን ያረጋገጠላቸው። ከዛ በኋላ ይሄ ዲኤንኤ የሚባለው ደግሞ ከምንድን ነው የተዋቀረው ብለው የዲኤንኤውን ውቅር ማረጋገጥ ሞከሩ። የዲኤንኤው ውቅር ኒውክሎታይድ ከሚባሉ በጣም ቅንጣት ነገሮች ተሰባስቦ የሚሆን አይነት እንደሆነ ያየ። ብዙ ሞለኪሎች ሰውነታችን ያሉ ሞለኪሎች ከተለያዩ ጥቃቅን ሞለኪሎች ተቀናብሮ የተሰሩ ናቸው። ኦልሞስት 100 ዓመት ፈጅቷል በባህሪ መወራረስ የሚለውን ነገር ገላጩ ግሪጎር መንድል የሚባል አንድ የኦስትሪያን ኬስ ነው የመጀመሪያውን ሙከራዎች አድርጎ ያንን ነገር ያረጋገጠው። ከዛ በኋላ ይሄ ዲኤንኤ የሚባለው ነገር ወይም ደግሞ ዘረመል የሚባለው ነገር በሞለኪውል ደረጃ ታውቆ ያ ሞለኪውል ደግሞ ምን እንደሚመስል ለማወቅ ኦልሞስት ወደ 100 ዓመት ያህል። ከዛ በኋላ ደግሞ ይሄ ዘረመል የሚባለው ዲኤንኤ የሚባለው ነገር ከታወቀ በኋላ የሰው ልጅ ዲኤንኤ ወይም ዘረመል ከዳር እስከ ዳር ምን ይመስላል የሚለውን ነገር ለማወቅ በሲኩዌንሲንግ ሌላ 50 ዓመት ፈጅቷል ማለት ይቻላል። በ2003 ነው ይሄ ሂዩማን ጂኖም ፕሮጀክት የሚባለው ወይም ደግሞ የሰውን ልጅ ዘረመል ሙሉ ሲኩዌንሱን ለማወቅ የተደረገው ሙከራ ተሳካ ተብሎ በግልጽ የታወጀው ማለት ነው። አሁን እዛ ደረጃ ላይ ደርሰናል። እንዲያውም በዚህ ዓመት ከ2 ወር ከ3 ወር በፊት በታተመ አንድ የምርምር ውጤት ነው እስከዛሬ ድረስ አይተውት ወይም ደግሞ ምን እንደሆነ ሲኩዌንሱን መዝግበውት የማያውቁትን ፓርት ሁሉ መታወቅ የተቻለ እና ምርምሩ ይቀጥላል። ገና ብዙ የማናውቀው ገና ብዙ የማናውቀው ነገር አለ እዚህ ዘሎች።
መልካም መሰረቱን አስይዘውናል ዶክተር ዘውዱ። አጀማመሩንም ወደ ኋላ ተመልሰው የጥናትና የምርምር ስራዎች የተካሄዱባቸውን መንገዶች አሳይተውናል። እስኪ በቀጥታ ወደ ፋይዳዎቹ እንሂድ። በብዙ የሳይንስ ዘርፎች ጠቀሜታ እንዳለው ይታመናል። ይልቁንም ደግሞ ቀደም ብለን እንደጠቀስነው በሕክምናው ሳይንስ ዘርፍ እስከዛሬ ሕክምና ወይም ፈውስ ያልተገኘላቸው ህመም አይነቶች ሁሉ ተስፋ ተደርጎ ይታሰባል። ለአንዳንዶቹም መላይ ያመላከተ ነው። በምርመራው ረገድም ያንድን ህመምነት ለማወቅ በሚያስችሉ ሂደቶች ውስጥም አይነተኛ ለውጥ እያመጣ ነው ወይም እያስገኘ ነውና በሕክምናው ሳይንስ ዘርፍ ያለውን ጠቀሜታ እስኪ ደግሞ ያብራሩልን።
እሺ እንግዲህ አሁን ይሄ ዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው። አንደኛው ማንነትን፣ ሁለተኛው ምንነትን። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት ነው። በውስጥ የሚንጸባረቁ ባህሪያት በተለያየ ምክንያት አወጣጣቸው የተለየ ሊሆን ይችላል። ያ የተለየ አወጣጥ ምናልባትም ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል። ጥሩ ነገር ስንል የተለየ ስነ ህይወታዊ አድቫንቴጅ ሊሰጥ የሚችል ለምሳሌ በጣም ጎበዝ ሯጭ ሊያደርገን ይችል ይሆናል። ብርድ መቋቋም እንድንችል ሊያደርገን ይችል ይሆናል። የተለያዩ በሽታዎችን መቋቋም እንድንችል ሊያደርገን ይችል ይሆናል። እነዚህ ጥሩ ጥሩ ነገሮች ናቸው። ሌሎችም ብዙ ባህሪያት አሉ ጥሩ ነው ብለን የምንገምታቸው። ሌላ ደግሞ የዛ መዛባት ወይም በዛ ላይ ያለው ውቅር ማለት ለተለያየ የጤና አክሎች ሊያዘጋጀን ወይም ደግሞ ለተለያየ የጤና አክሎች ሊያበቃ ይችላል። ሊያዘጋጀን ይችላል ሊያበቃ እና እነዚህን የጤና አክሎች የሚያዘጋጀንን ወይም ደግሞ የሚያበቃንን የጤና አክሎች ከባህሪ ገላጭ ቅንጣቱ ወይም ደግሞ ከዘረመሉ መለወጥ ጋራ ልናገናኘው እንችላለን ማለት ነው። ስለዚህ የዲኤንኤ ወይም ደግሞ የዘረመልን አወቃቀር፣ አቀማመጥ፣ ይዘት ስንል የሲኩዌንሱ 1234 ብለን 3 ቢሊዮን በምንቆጥርበት ሰዓት ላይ በነዛ መሃል ሊኖር የሚችሉት ልዩነቶች የምናይበት ማለት ነው። እና ያንንም በማየት ያንንም ሰው ያሁን የጤንነት ገጽታውን ማየት እንችላለን። የወደፊት የጤንነት ገጽታውን ማየት እንችላለን። አዎ መተንበይም ይቻላል። አዎ መተንበይም የሚቻልበት ሁኔታ አለ። እንደገና ደግሞ ከብዙ ትውልድ በፊት ሲወርድ ሲዋረድ የመጣ ነገር ምን እንደሆነ ማየት እንችላለን ማለት ነው። ስለዚህ ይሄ ከጤናው ጋራ በተያያዘ ነው። የዘረመል ምርምርን በማድረግ የአንድን ሰው ማንነት ማወቅ ስለሚቻል በዛ የተነሳ ለምሳሌ በአሁኑ ሰዓት ላይ ይሄ በፎረንሲክ ሳይንስ እንጠቀምበታለን። ፎረንሲክ ሳይንስ ስንል የተለያዩ የወንጀል ምርመራዎችን ማመላከት ሊሆን ይችላል። የወንጀል ምርመራዎች ላይ ያንን ወንጀል የፈጸመው ማን ነው ወይም እዛ ወንጀል የፈጸመበት ቦታ ላይ ማን ነበረ፣ በምን ሁኔታ ነበር የነበረው፣ እነዚህ ነገሮች ሁሉ ማየት እንችላለን ማለት ነው። ዘረመል ከምንም ነገር ነው ልናገኘው የምንችለው። ማንኛውም ህዋስ ያለበት አካባቢ ጋር ዘረመል አለ። ስለዚህ የህዋስ ናሙና ልናገኝ የምንችልበት ቦታ ሁሉ ዘረመል ልናገኝ እንችላለን። ወይም ደግሞ የህዋስ ቅሪትም ያለበት ቦታ ቢሆን ዘረመል ልናገኝ እንችላለን። ቅሪት ያልኩት ለምሳሌ ዘረመል ለሰው ልጆች የቅሪት ጥናት ትልቁን አስተዋጽኦ አድርጓል። አሁን ለምሳሌ እኛን ሀገር ራሱ የሰው ልጆች መነሻ የሚለውን ነገር ለማምጣት አንደኛው ትልቁ መረጃ የተገኘው ከዘረመል ምርምር ውጤቶች ነው። ስለዚህ ዘረመል ምንነትን ማንነትን እስከገለጸ ድረስ ለሕክምና ማንነትን ለማወቅ በሂውማን ማይግሬሽን ላይ ራሱ ሰዎች ከአንድ ቦታ ወደ ሌላ ቦታ እንዴት ሄዱ የሚለውን ነገር ሁሉ ለማየት ተሞክሮበታል። የሰው ልጆች የቋንቋ እድገት የቋንቋ ልዩነት ከየት ወደየት መጣ የሚለውን ነገር ሁሉ ለማየት ተጠቅሞበታል። ስለዚህ ዘርፈ ብዙ የሆነ ምርመራ በማድረግ የተለያዩ ነገሮችን ህይወታችን ላይ ማወቅ እንችላለን።
እንዲህ ከፍተኛ ተስፋ የተጣለበት በዓለም አቀፍ ደረጃ የሰለጠነ የህክምና አቅርቦት እንደልብ ባለበት ጭምር ከዚህ ቀደም ከነበሩ መላል አልተገኘላቸው አንዳንዶቹን ቀደም ብለው ተቃቅሰዋቸዋል እንደ ካንሰር የመሳሰሉ በሽታዎች ሳይቀሩ ቢያንስ ቀድሞ በማወቅ ሊደረግ የሚችለውን እድል መስጠት ነው። ህፃን ከመወለዱ በፊት ገና በማህፀን ውስጥ እያለ ያለውን ሁኔታ ማወቅ መቻሉ ከወዲሁ ብዙ ነገሮችን ለማወቅ የሚያስችል እድል የመክፈቱን ያህል ወደፊት ሊመጣ የሚችል የበሽታ አይነትን ከሩቁ መተንበይ መቻሉ እነኚህ ሁሉ እድሎች የሰጠውን ያህል የተሰጠው ትኩረት አናሳነት በምክንያትም ጭምር ያሉትን ማየት ይቻላል። ኢትዮጵያ ውስጥ ያን ሐላለ ማደጉ ከፈተናዎቻችሁ እንዳንዱ የዘርዝሯቸውን የመመልከት እድል አግኝቻለሁ። እንዲያውም ቅድም የተከሱትን አንዳንዶቹ ህመሞች ወዲያውኑ መፍትሄ ላይኖራቸው ይችላል። በሽታውን ማወቁ ግማሽ መንገድ ህክምና ተደርጎ ካልተወሰደ በቀርና የሙያ አጋሮችን ጨምሮ የህክምና ባለሙያዎችን ማለቴ ነው ታክሞ ካልዳነ ምን ጥቅም አለው የሚል በዘር የሚወረሱ በሽታዎችን አስመልክቶ ያለ ከባድ ጉዳት የሚያደርስ አስተሳሰብ ይዝታለ ሰው ቀደም ባለው ጉባኤ ላይ ያነሱት ነጥብ ከተመለከቱት አንዱ ነው። እስኪ ተፋ አድርገን እንነጋገርበት አንድምታውንም እንዴትስ ሊታይ ይገባ ነበር ይላል።
አዎ እንግዲህ ያው ዘረመልና ህመም የሚያገናኘው ሁኔታ ምርምር በጣም በከፍተኛ ደረጃ ሲደረግ አልቆየም። በእርግጠኝነት መናገር የሚችለው እንዲያውም በዚህ ምርምር ላይ ስፔሻሊስት ወይም ሰብ ስፔሻሊስት የሆነ ጄኔቲሲስት ይባላል። እንደዚህ አይነት ጄኔቲሲስት ኢትዮጵያ ውስጥ አንድም የለም። አንደኛ መጀመሪያ ላይ ይሄንን ምርምር ልክ እንደ ፋንሲ እንደ ትልቅ ሀብታሞች ብቻ ሊያደርጉት የሚችሉት ወይም ሀብታም ሀገሮች ሊያደርጉት የሚችሉት ተደርጎ ነበር የሚታሰብ የነበረው። በእርግጥም ለሀብታም ሀገሮችም በመጀመሪያ ላይ ትልቁ ፈተና የነበረው ያሉ ምክንያቱም የመጀመሪያውን የሂውማን ጂኖም ሙሉን ማረጋገጫ ምርምር ተደርጎ ሲያበቃ የወጪው ስሌት 3 ቢሊዮን ፊደላት የያዘውን ያንን ነገር ለማወቅ 3 ቢሊዮን ዶላር ነበር የፈጀው። ማለት እያንዳንዷን ፊደል ለማወቅ አንድ ዶላር ፈጅቷል ማለት ነው። ግን ቴክኖሎጂ በጣም ነው ያደገው። ይሄ የሆነው 2001 ዓመተ ምህረት ነው። አሁን 2014 ላይ ያንን 3 ቢሊዮን ፊደሎች የያዘ ኢንፎርሜሽን $1,000 ማግኘት ተችሏል። ስለዚህ ከቴክኖሎጂ ጋር አብሮ አለመገስገስ፣ ቴክኖሎጂውን አለመመልከትም ምክንያት ሊሆን ይችላል። በዛ ላይ ደግሞ ቅድም እንደተናገርኩት አብዛኛው የሞት ምክንያት ተብሎ የሚቆጠሩት የተላላፊ በሽታዎች ስለሆኑ እነሱ ላይ ትኩረት መስጠት፣ ሌላ ተጓዳኝ የሆኑ በሽታዎች ላይ ትኩረት መስጠት እንጂ እዚህኛው ላይ ትኩረት ለመስጠት አለመሞከሩ ነው። ግን አሁን ባር በሽታ፣ አሁን የደም ግፊት እና ሌሎችም ካንሰር ተጓዳ እና እነዚህ ደግሞ ከትውልድ በፊት የሚፈጠሩ አደጋዎች፣ ጽንስ ላይ የሚደርሱ አደጋዎች፣ እነዚህ ብዛታቸው እየጨመረ መጥቷል። ስለዚህ እነዛን ማየቱ የግድ ያስፈልጋል እና በዛ ላይ ጥልቅ ምርምር አለማድረግ፣ በተደረገው ምርምር ላይ ከፍተኛ ትኩረት አለመስጠትም ጭምር ነው ይህንን አስተሳሰብ ያመጣው። ከዛም ውጪ ደግሞ አንዳንድ ጊዜ በዘረመል ምርመራ ውጤት የሚገኘው የመጨረሻው ውሳኔ በቃ ምንም አይ ለዚህ ሰው ለዚህ ታካሚ ምንም እናደርግለት አንችልም የሚል ነገር እስከሆነ ድረስ ይሄንን ነገር ለዛ ታካሚ መንገሩ ስነልቦናውን መንካት ሊሆን ይችላል፣ የቤተሰቡን ስነልቦና ሊነካ ይችላል። ምክንያቱም የዘረመል ምርምር የታካሚ ብቻ አይደለም የህብረተሰቡም ጭምር ነው፣ እንደገና ደግሞ የቤተሰብም ጭምር ነው። ከቤተሰብ ጋር በጣም ይያያዝ። ስለዚህ ቤተሰብን ጭምር ነው እዛ ትልቅ የሆነ የስነ ልቦና ችግር ውስጥ ሊወድቅ የሚችለው። ስለዚህ ለምን ተብሎ ይታሰብ ነበር፣ ግን ከዛ በላይ ነበር ማሰብ የነበረበት። ምክንያቱም መፍትሄውን አሁን ማግኘት ባንችል ነገ ልናገኝ እንችላለን። ከአምስት ዓመት በኋላ፣ ከአስር ዓመት በኋላ፣ ከሀያ ዓመት በኋላ ልናገኝ እንችላለን። ከአምስት ከአስር ከሀያ ዓመት በኋላ ከዛ ቤተሰብ ሊፈጠሩ የሚችሉ ተከታይ ትውልዶች አሉ። ለነዛ ተከታይ ትውልዶች መታደግ መቻል አለብን። ምክንያቱም ያን ኢንፎርሜሽን ልንጠቀምበት ይገባል። እንደገና ደግሞ አሁን ያሉትም ሰዎች ቢሆኑ የስነ ልቦናቸውን ከመስተካከል ማረጋጋት የሚቻለው ሁኔታውን መቀበል እንዲችሉ ማድረግ በሚቻልበት ጊዜ ነው። አንዳንዴ ለምሳሌ ለመስጠት ያህል የአእምሮ እድገት ውስንነት፣ የሰውነት እድገት ውስንነትን የሚያመጡ በዴኒ ወይም ደግሞ በዘረመል ብልሽት ምክንያት የሚመጡ ችግሮች አሉ። እነዛ ችግሮች ያሏቸው ልጆች በሚወለዱበት ሰዓት ላይ ለልጆቹ የልጆቹን የህይወት ጥራት ማስተካከል የሚቻለው ይህንን ነገር ካወቅን ብቻ ነው። ካሳናውቅ ምንም ማድረግ አንችልም። በአካል እድገት ውስንነት የተነሳ በጡንቻ መሳሳብ አለመቻል የተነሳ ሊመጡ የሚችሉ ህብረተሰባዊ ችግሮችንም በዛው መቅረፍ ይቻላል። የተለያዩ ማህበራትን በማቋቋም ለነዚህ ልጆች ወይም ደግሞ ለነዚህ ቤተሰቦች መታደግ ሊቻል የሚችልበትን የህክምናም ሆነ የስነ ልቦና ህክምና ማድረግ የምንችልበትን አቅም ማሳጣት ነው። ምን ማድረግ ይቻላል ብሎ ማቆም ለዛ ነው እንዴ አስተሳሰብ ልክ አይደለም ብዬ ሰማበት ነበር።
በጣም የሚያነጋግሩ የሚያወያዩ ምናልባትም ለአድማጭ ተመልካቾቻችን በተለየ ስሜት ሊያዩዋቸው የሚችሉ ማንነትን የሚመለከቱ ጥቅሶች አለ። የሰው ግን ከቦታ ወደ ቦታ የፈለሰበትን የቅሪተ አካል ጥናት ላይ የነበረውን አንድምታ ጠቃቅሰዋል። ወደኋላ ላይ ያነሷቸውን ጭብጦች ምናልባት የሌላ ሙያ ዘርፍ ጥናት ባለሙያዎችን ጭብጠን በሌላ ፕሮግራም እንመለከታለን። የዘር ሐረግን ተከትሎ የሚወረሱ በሽታዎች በምርመራ የሚታወቁበትን የዘረመል ጥናት ምንነትና በሳይንሱ ተስፋዎች ዙሪያ ከዶክተር ዘውዱ ተረፈወርቅ ጋር የጀመርነውን ቃለ ምልልስ ነበር የተከታተላችሁት።
አድማጮች፣ በኢትዮጵያ ያቋቋሙትን ላብራቶሪ አገልግሎት እስካሁን የኢትዮጵያ ልምዳቸውን እና ያገኘዋቸውን ውጤቶች ጨምሮ በነገው ምሽት ሐኪሞን ይጠይቁና የጤና ፕሮግራማችን ላይ ይቀርባሉ።
ለአሁኑ ዶክተር ዘውዱን እናመሰግናለን።